ከፍልሰት መደበኛ ፕሮግራማችን አሁን ይጀምራል። አድማጮቻችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ ከተመሰረተበትና ትግል ከጀመረበት ጊዜ አንስቶ ቀደም ሲል በመይሶን በኋላም በደርግ ኢሳፓ በወያኔ አሁን ደግሞ የፍቅርና የመደመር አውባውራንን በሚሉት ራዝነት ተቆጭ የሐሰት ፕሮፓጋንዳዎችን ተንስበታል። አንዱም ውሃ የማይቋጥር ድርጅቱ ይህን አስመልክቶ ከአመታት በፊት ለምን ይዋሻል በሚል በተከታታይ ምላሽ ሰጥቶ ነበር። ክፍል 7ን እናሰማለን። ከዚያም ራስ ማደናገር በሚለው ጽሑፍ ፕሮግራማችን ይተናቀቃል። አውደን ተናገሩ ከማጨበት ማለት ወሸክን ደወለ መጋለጡ ላይ ለምንስ ይዋሻል? እስከ መቼስ ይዋሻል? ቁጥር 7 የነጻነት ትርጉም ምንድነው? ምስጢሩ ሰው እንስሳ ሲሆን በገዛ ሀገሩ ወንዜ ተራራዬ ማለቱ ምንድነው? ጭቆናው ብዝበዛው ብሶቱ ካልገባው ተውስማኝ ሀገሬ ብሎ የዘመረው ያ ጀግና ትውልድ በመዝሙር ሳይወሰን ጭቆናና ብዝበዛን ለማስቆም ውድ ህይወቱን ገብሯል። በዚያው ጊዜ ደግሞ ባንዳውም ጠባቡም ፈልቶ ሀገርን በከፍተኛ ደረጃ ወርቷል። ኢትዮጵያና ኢትዮጵያዊነት አይሎ ባለበት ህዝብን በጠባብ ብሔረተኛነት ሊቃኙና አገርን ሊገነጣጥሉ የተነሱት ሁሉና ቃለመኔው አገዛዝ ጋር አብረውና ወግነውም የሀፓንና የህዝብን ትግል ለማውደም ደም ያፈሰሱትም ብቅ ብቅ ብለው ጥፋት አድርሰዋል። ዛሬ አንዳንዶቹ ለስልጣን ሲበቁ ሌሎች በተራቸው ተሰደው ግን አሁንም በኢሃፓ ላይ ሲጨፍሩ፣ ሌሎች ደግሞ ካባ ቀይረው ታሪክ ደብቀው ተቃዋሚ ወይም ወያኔ ሆነው ሲውገረገሩ እያየን ነው። ያ ትውልድ ግን የህይወት ዋጋ ከፍሎና አገሩን ሊያስከብር በጀግንነት ታግሎ አልፏል። ደሙ ግን የፍትህ ያለ መጮሁ አልቀረም። ተውስማኝ ሀገሬ ዛሬ ግን ይሉናል ያ ታሪክ ውሸት ነው፣ በከንቱ ነበረ ያ ደም የፈሰሰው። ለተወሰነ ጊዜ ሐሳዊ መሲሆች፣ የቅጥፈት ጳጳሶች፣ የውሸት ሸኮች አገርን ሊያጠቡና ሊያደነቁሩም ይችላሉ። ይህ ግን መቼም ዘላቂ ሆኖ አያውቅም። ጊዜ ፈሽታ ሀቅ ብቅ ትላለች፣ አሸናፊነቷንም ታረጋግጣለች። ዋሾቹም ይጋለጡና የሀፍረት ማቅ ይለብሳሉ። ያ ሞት ባይለመድም ማን ይፈራል ሞት ብሎ የተሰዋውን ትውልድ ዛሬ ስሙንና ታሪኩን ለማጥፋት በጣምራ የተነሱት ወያኔዎችና የደርግ ርዝራሽ ወንጀለኞች በጅምላ መወገዝ ያለባቸው ናቸው። በትግል መሞት ሕይወት፣ ዳግም ትንሣኤ፣ ልደት ብሎ ፋሽስቱን ደርግ ሲዋደቅ የተሰዋው ትውልድ አላዋቂ ሆኖ ወይም ደርግ በዚያ አስገራሚ ድንቁርና ይል እንደነበረው ሳይናይድ የተባለ አደንዛዥ እጽ ወስዶ ሳይሆን ወይም ዛሬም ወያኔም ተጨምሮ እንደሚሉት የኢሃፓ አማራር ሄድ ሞት ብሎ ወደም ብሎ ማግደስ ሳይሆን አገሩንና ወገኑን በማፍቀሩና ሀገርም ህዝብም ከጭቆና ሊላቀቁ የሚችሉት በትግልና በመስዋዕትነት መሆኑን በመረዳቱ ብቻ ነው። ዛሬም ቢሆን ለነጻነትና መብት ለማስከበር ሌላ መንገድ ከቶም የለም። ለፍጅቱ ተጠያቂው ሰለባውና የተገደለው ሳይሆን ገዳዩ ብቻ ነው። ይዜ ካለፈ በኋላ ትግሉ ተፋፍሞ ባለበት ጊዜ እግሬ አውጪኝ ካሉት ብዙ ጊዜ የሚሰሙ ትችቶች በመሰረቱ ፍሬቢስና ገበናን ወይም ድክመትን መደበቂያ ናቸው። በሙሶሎኒ ጣሊያን ወረራ ጊዜ አርበኞች ያን ግዙፍ ጠላት መጋፈጣቸው ታንክን በጦርና በቼኮዝ ጓንዴ ሊመልሱ መነሳታቸው ስህተት ነው ብለው ዛሬ የሚተቹ አሉ። ያንም አሜሪካኖችና እንግሊዞች ተሳልቀው ነበር። አርበኞች ግን ጠላት ኃያል ነውና እጅ እንስጥ ወይም ባዕዳን መተው ነጻ ያውጡን ብለው አልጠበቁም። ባላቸው ብረትና አቅም ተነስተው ጠላትን ተጋፈጡት እንጂ አጼ ለስላሴም አገር ጥለው ሲወጡም ተቃወሙ እንጂ እሰየው አላሉም። ንጉሥና መሪ በግንባር ተገኝቶ ትግሉን እንዲመራ ይጠበቃል እንጂ ቴዎድሮስ ተባለ ዮሐንስ ወይም ምኒልክ የታየው ፍርጠት አልነበረም። ግና አጼው የሰረዙትን ታሪክ ነፍሰ ገዳዩም ኮሎኔል ተቀብሎ ውርደትን ተከናነበ። ነገም ለመለስ ከሆነለት የሚጠበቅ የቡከን መጨረሻ ነው ፍርጠጣ። ጣሊያንን ሲቃወምና ሲታገል ከሚሊዮን ያላነሰ ዜጋ አልቋል። የአርበኞች ጥፋትም አልነበር። በዘመነ ደርግም ትግሉ የሚጠይቀውን መስዋዕትነት ያ ትውልድ ከፍሏል። አኩሪና ዘወትር የምንኮራበት ታሪክ ነው። በየእስር ቤቱ ስየል የተቀበሉትና ብዙ መከራ ያዩት ሁሉ አገር የምትኮራባቸው ናቸው። በባንዳውና ነፍሰ ገዳዩ እንደምታፍረው ሁሉ ጸረ ወያኔው ትግልም ቢሆን ከደረጃ ወደ ደረጃ ከፍ እያለ በመምጣት ላይ ነውና የሐሰት ዘማቾችን መቋቋም በጣም አስፈላጊ ነው። የመለስ ዜናዊን አገዛዝ ለማስወገድ አገር ወዳዱ ሁሉ የደም ዋጋ መክፈል አለበት። ይህ አረመኔ አገዛዝ በመለላና በሰላም የሚወገድ አይደለምና 19 ዓመት ሙሉ ያየነውንና የደረሰብንን ሁሉ ካልካድን በስተቀር ዛሬ የመለስ ቡድን አለመራራ ትግል ይወድቃል ብሎ መደምደም እግዚኦ ጅልነት ወይም ሽንፈተኛነት ያብቃ የሚያሰኝ ነው። ይልቁንስ የውሸት ነጆችን ከበሮ ድለቃ ጆሮ አንሰጥ ብለን ትግሉ የሚጠይቀውን መስዋዕትነት ለመክፈል በቆራጥነት መዘጋጀትና መነሳት ይኖርብናል። ይህን በዚህ ትተን ወደሚነዙት ውሸቶች ስንመለስ ደግሞ ደጋግመን እንዳልነው ሐቁ የነበረው ስርዓት በኢሃፓ ላይ ፍጅት ማወጁንና ግድያ መጀመሩን ያረጋግጣል። በ1983ም ቢሆን ኢሃፓ ጦረኛ ሆኖ ለሰላማዊ ትግል እምቢኝ ያለ ሳይሆን የወያኔ አገዛዝ ኢሃፓንም ሆነ በኢዴሃቅ የተሰባሰቡትን ሁሉ ዴሞክራሲያዊ መብቶች ከተከበሩ በሰላም ሊታገሉ ዝግጁ መሆናቸውን ገልጸው እያለ ወያኔም ያኔም ሆነ ከዚያም በኋላ አሻፈረኝ ማለቱ ሐቅ ነው። ደርጉ በኢሃፓ ላይ ጦርነት ሲያውጅ ኢሃፓ የራስ መከላከል እርምጃን መውሰድ ተገዶ በከተሞችም ጥይት ተኩሷል። ይህ ተገቢና ዛሬም ቢሆን ትክክለኛ እርምጃ ነው የምንለው ነው። ከዚህ ባሻገር ግን ኢሃፓ ራሱን ገምግሞ ባካሄደው ግለሂስ ለሰማዕታቱ ሁሉ አክብሮቱን እየገለጸ ግን የተወሰኑ ስህተትን መፈጸሙን ደግሞ አምኗል። ሐቁ ሲነገር ኢህአፓ መቼም ቢሆን መች በከተማ በሚደረግ ተኩስ አገዛዙን ማሸነፍ ይቻላል የሚል አቋም አልነበረውም። በገጠር መሰረቱን ባደረገ ህዝባዊ ጦርነት መሰረት ነው ድል የሚገኘው የሚል ነበር የኢህአፓ አቋም። ሆኖም ግን በራስ መከላከል አቋም መሰረት የተወሰነው ቀስ በቀስ እየሰፋ የድርጅቱ ብቻ ሳይሆን ልዩ ልዩ ዘርፎችም የየራሳቸውን እስኳድ እየመሰረቱ እንዲሰማሩ መደረጉ ድርጅቱ ላይ ጉዳትን ማስከተሉ አልቀረም። ይህን ሁሉ ድርጅቱ ራሱ ከዓመታት በፊት ስገምግሞ የጨረሰው ጉዳይ ነው። በታሪክ አጋጣሚ ማለትም በከተማ የነበሩ የማዕከላዊ ኮሚቴ አባላት በመሰዋታቸው ለምሳሌ ክፍሉ ከበደ፣ ዮሐንስ ብርሃኔ፣ ዮሴፍ አዳነ፣ ተስፋይ ደበሳይ ወይም ወደ አሲምባ በመዛወራቸው ለምሳሌ ጸሎተ ሕዝቅያስ፣ ዘሩ ክህሸንና ወደ ውጭ ለሥራ በመላካቸው አዋ ለምሳሌ ሁለቱ አንጃ በመሆናቸውና ድርጅቱን በመልቀቃቸው ብርሃነ መስቀል ረዳና ጌታቸው ማሩ አንድ የአመራር ግለሰብ ብቻ በከተማ በመቆየቱና ይባስ ብሎም ከአሲምባ ይላኩ የነበሩ ውሳኔዎችን ባለማክበሩም ብዙ ስህተት ተፈጽሟል፣ ጉዳትም ደርሷል። ይህን ስህተት ሁሉ ድርጅቱና በተለይም ማዕከላዊ ኮሚቴው የራሴ ነው ብሎ በኃላፊነት ተቀብሎ ግለ ሂስ ቢያደርግም ሐቁ ግን እንደ ተጠቀሰው በአብዛኛው አንድ ግለሰብን የሚመለከት ነበርም ማለት ይቻላል። ያባ በከተማ ራሱንና ሕዝብን ለመከላከል ባለው አቅም ሁሉ መጣሩና አስፈላጊውንም መስዋዕትነትንም በመክፈሉ አጠፋው የሚለው የለም። ሰማዕቱን ይዘክራል፣ መከራ የተቀበሉትንም ያከብራል እንጂ። በስህተት ደረጃ ግን ይህን የመከላከል እርምጃ ተስፋፍቶ ወደ ከተማ ትጥቅ ትግል ሊያድግ መቃጣቱ፣ ፖለቲካዊና የትጥቅ መዋቅሩ መደበላለቁ፣ ዴሞክራሲያዊ ግንባር በሚልም ምስጢራዊ መዋቅሩን ሊያስጠቃ በሚችል ደረጃ ምልመላ መካሄዱና የህዋስ አሰራርና የመዋቅር አለመቆላለፍ መርህ መጣሱ በየፈርጁ ጉዳትን አባብሷል። በተለይም የኃይል ሚዛኑ ወደ ደርግ ማድላቱ ግልጽ ሆኖ ሲመጣ የኩባ፣ ደቡብ የመንና የሶቪየት ህብረት ካምፕ ሁሉ ከጎን ሲቆሙና የአረመኔው መንግስቱ የበላይነት በደርግ ውስጥ ሲረጋገጥ ማለት ነው የከተማውን ትጥቃዊ እንቅስቃሴ ማቆም ሲገባ ይቁም ሲባልም በመቀጠሉ ስህተት ተፈጽሟል። በድርጅቱ ውስጥ የተከሰተው አንጃም ያደረሰው ጉዳት በቀላሉ የሚታይ አልነበረም። ይህ ሁሉ መባሉ አንድም ድርጅቱ ራሱን አልገመገመም ለሚሉት ውሸታቸውን ለማጋለጥ ሲሆን፣ በሌላ በኩል ደግሞ የሚታገል ድርጅት ስህተት መፈጸሙ አስገራሚ ያለመሆኑንም ለማስጨበጥም ነው። ቁም ነገሩ ስህተት እፈጽማለሁ ብሎ ከድርጊትና ትግል መታቀብ ሳይሆን ስህተትን ላለመድገም ጥንቃቄ ማድረጉ ላይ ነው። የአባ አባላት ለአገርና ለሕዝብ ሲሉ መስዋዕታቸውና መከራ መቀበላቸው የአገራችን አኩሪ ታሪክ አካል ሆኖ በትውልድ የሚዘከር መሆኑን ግን የማንም የውሸት ዘመቻ የሚያግደው የሚያስቀረው አይደለም። ወደ ችግሮችና ክፍፍልም ስንመጣም ውሸት አይታክቴዎች ነጋጠባ እንደሚሉት ሳይሆን፣ ሐቁ ግን የትግል ውስብስብነትና ይህም ሕይወቴ ለትግል ያሉ ግለሰቦችንም ሳይቀር ጫና እንደሚያደርግባቸው የሚያሳይ ነው። ቀደም ብለን በመደጋገም ልናስረዳ እንደሞከርነው ኢህአፓ ለስልጣን ይታገላል ካሉ በኋላ ይህን በክስ መልክ ሊያቀርቡ ለሚሞክሩት ያለን የሁልጊዜ መልስ በተለመደው አነጋገር ታዲያ ምን ይጠበስ፣ ትግላችን ለስልጣን ነውና የሚል ነው። ግና ኢህአፓ ስልጣን ሲልና ሌሎች ስልጣን ሲሉ የተለየ ጉዳይ ነው። ለያባ ትግላችን ለፖለቲካ ስልጣን ነው ሲል ለህዝባዊ ስልጣንና ለሀገር ሉዓላዊነት ማለቱ ነው። የህዝብ መብት ለሚከበርበት ስርዓት፣ በነጻ ምርጫ ህዝብ መንግስቱን ለሚመሰርትበት ዴሞክራሲያዊ ስርዓት ማለቱ ነው። የአባ መሪዎች ለስልጣን የሚበቁበት ማለት ቢሆን ኖሮ ከደርግም ከወያኔም ጋር ተስማምቶና በርከክም ብሎ ሹመትን በተቀራመተና በሕዝብ ላይ በተወዘፈ ነበር። ለአባ የተፈጠሩት አንጃዎች ሁሉ የያኔውም የዛሬዎቹም ጋር ቢሆን ድርጅቱ ያለው መሠረታዊ ጠብ የፖለቲካ አቋምን ይመለከታል። የቀድሞዎቹ ከደርግ ጋር አብረን እንስራ ሲሉ የዛሬዎቹ ደግሞ ለወያኔ እንንጎንበስ በማለታቸው ልዩነት ተፈጠረ እንጂ ጠቡ የግለሰቦች አይደለም። አንዳንድ ቀጣፊዎችና ጥፋት ነጠቆች ለምሳሌ የአባም ሆነ ደርግና መይሶን አቋማቸው አንድ ነበር፣ በስልጣን ተጣሉ ይላሉ። ይህ ግን ሐሰት ነው። ከደርግ ጠቡ ጊዜያዊ ሕዝባዊ መንግሥት እንዳይቋቋም ጋሬጣ በመሆኑና ወታደራዊ አምባገነንነትን ለማስፈን በመነሳቱ ነው። ከመይሶን ልዩነቱ እነሱ ደርግን ደግፈንና በሂሳጅበን አብረነው በስሩ እንስራ ሲሉ፣ ኢህአፓ ደግሞ ደርግ ቦታውን ለቆ ጊዜያዊ ሕዝባዊ መንግሥት ይመስረት በማለቱ ነው። ሌላው ሁሉ ትርፍ ነው። ዛሬም ከዘመናዊ ባንዶችና አንጃዎች የሚለየው እነሱ ከወያኔ ጋር በይፋ ወይም በሽፍንፍን ተለጣፊነት እንስራ ሲሉ፣ ኢህአፓ ወያኔ በሕዝባዊ ትግል መወገድ ያለበት ጸረ ሕዝብ ጸረ ኢትዮጵያ አገዛዝ ነው በማለቱ ነው። የሚታረቅ አቋም አለመሆኑ ግልጽ ነው። ኢህአፓ መቼም ቢሆን መች ሕዝብንና አገርን ክዶ ለወያኔ አያድርምና። ከዚህ ባሻገር ደግሞ ኢህአፓ ስለ ድርጅትና መርህ ያለውን አመለካከትና አቋም መጥቀሱ አስፈላጊ ይሆናል። ይህ አቋሙ የማይገባቸው ደግሞ ድርጅቱን በአክራሪነት፣ በግትርነት፣ በተንኳሽነት ወዘተ ሊከሱና ያሰጥ ክስ ሊጭኑበት የሚዳክሩ ጥቂቶች አይደሉም። መሠረትና ሐቅ ግን የላቸውም። ኢህአፓ ሀ ብሎ ትግል ሲጀምር ቃል ኪዳኑ ለኢትዮጵያና ለሕዝቧ ነው። ሀገር ተበደለች፣ ተጎዳች፣ ሕዝቧም ተበዘበዘ፣ መከራው በዛ፣ መብቱ ተረገጠ፣ እኩልነትና ዴሞክራሲን አጣ ብሎ ይህን ሁኔታ ለማስወገድና የሕዝብ ወሳኝነትንና የአገር ሉዓላዊነትን ለማስከበር ብሎ አመጸ፣ ታገለ እንጂ ማንንም አገዛዝ ሆነ ግለሰብ ለማስደሰትም ሆነ ከማንም ጋር ተሞዳምዶ ቃል ኪዳኑን ለመሸርሸርና ለመሻር አልነበረም፣ አይደለም። ኢህአፓና አባሎቹ መርህ ማለት ክታብ እምነት ነው፣ ቃሉ ክቡር ነው። የግለሰቦች ሐሳባቸውንና አቋማቸው የመቀየር መብት የተጠበቀ ቢሆንም ዛሬ የሰላ የድርጅት ቱሪስት የሆኑ ብዙ አሉ። ይህ የሐሳብ የመቀየር ችሎታን ሳይሆን የሚያመለክተው መርህ ማጣትን ወይም መርህን አለማክበርንና ችኩል እግር ከዘንዶ ጉድጓድ ይገባለን ነው። ይህ አይነት ከዚህ ከዚያ ማደርና በመውቀበት ሁሉ መጣት ልምድ ያላቸው ሁሉ የአባን በግትርነት ሊከሱት የሚገርም አይሆንም። ንጹሕ አድርባይነት በሚገባ ሲመረመር በጣም ቆሻሻ ነው። የአባ እነዚህን መርህ ብሎ ያነገባቸውንና መሥዋዕትነት የከፈለባቸውን ዛሬም ክቡር ብሎ ይዞ ያለው ግትር ሆኖ ሳይሆን ዛሬም የሕዝብ መሠረታዊ ጥያቄ ቅንጣትም ተገቢውን ምላሽ ባለማግኘቱ ነው። መሬት ላራሹ፣ ዴሞክራሲ አለ ገደብ፣ ሉዓላዊነቷ የተከበረ አገር፣ እኩልነት፣ የላብ አደሩና ሰርቶ አደሩ ሕዝብ አጠቃላይ መብት መከበር ወዘተ ገና የመልስ ያለህ እያሉ ናቸው። ይህ ሐቅ ሆኖ ባለበት አቋምን እያሸጋሸጉና ለመጣው ባለነፍጥ እያደሩ የግል ጥቅምን ማደለብ የኢህአፓ አቋም ሆኖ አያውቅም፣ የሚሆንም አይደለም። ብልህ ሆን ስልጡኑን ፖለቲካ ተረዳን መርህ ብሎ መድረቁ ያለፈበት ፖለቲካ ነው። ዶክተሮቹና አዋቂዎቹ ወይም ማለት እንደሚወዱት ልሂቆቹ እኛንን ወዘተ ወዘተ በሚል ከሕዝብ ጠላት ጋር መሞዳመድን የሚሰብኩትን ኢህአፓ ግት تر بلو زاريم يمياغلاتشو نونا حاسات بيراتشوبت بزوم يميقرم ايهونم تقل سنل مرخنا هزواي علامان ماس قدمنو يزن تقمنا ينسانت في اللاغوت يميسررون هلو بباهل ويم وقشفان يابا ايقبلم ባህላችንና በሚል ጎጂ ባህሎችን ፀረሴት ልምዶችን ህዝብን ከፋፋይ አቋሞችን ትምክህትና ጥበትን አያስተናግድም ዛሬ ለኢትዮጵያና ለህዝብ ቆመናል ለውጥ ፈላጊ ነን እያሉ ተመልሰው ወደ ቀድሞው መወገድ ወዳለበት እምነትና ልምድ ወይም አቋም የሚገቡትን ወጠኛና ዘረኛ ወይም በሃይማኖት መሰረት አክራሪና ግጭትን ጋባሽ የሚሆኑትን ያፋ ይቃወማል። ግለሰቦችን በጣዖትነት ማስቀመጥ ደግሞ ከድርጅቱ መሰረታዊ ዴሞክራሲያዊና እኩልነት የህዝብ ወሳኝነት አቋም ጋር የሚጻረር በመሆኑ መቼም ተቀብሎት አያውቅም። በድርጅቱ ውስጥ የጋራ አመራርና አላፊነት ህቡአዊነት የሚፈቅደውም ዴሞክራሲ የተፈነ በመሆኑ ባምባገነንነት ወይም አምልኮን ባይነት ብቅ ያሉትንም ግብዞች ለማረም ሞክሮ አልሰማ ሲሉ በተርታ አስወግዷቸዋል። ያባ አቋም የሚወስደው በመርህ መሰረት በመሆኑ ልዩነቱም አቋሞቹም ሁሉ ሊገመቱ የሚችሉት ከዚህ በመነሳት ነው። ዋሾች ሲሉ እንደሚደመጡት በኢሃፓ ወሳኝ ግለሰቦች አምባገነን እገሌዎች የሉም። ሊሆኑ የሞከሩ ተሸኝተው ውድቀትን ተከናንበዋል። ኢሃፓ እምነቱና ማንነቱ አንድ መሆን አለባቸው ብሎ ያምናል። በመርህ መሰረት መኖርና መርህና እምነትን ህይወትን ገላጭ ማድረግ በጣም ከባድ መሆኑ የሚታወቅ ነው። በዘልማድ ብዙዎች የሚቀናቸው በዝምድና ሆነ በጓደኝነት በጥቅም ሆነ በፍርሃት አድርባይ መሆን ነው። ጋሼ ይቀየማልና አቋማሊዝም እገሌ ትግል በቃኝ ካለ እኔ ማን ሆኜ ነው መቀጥለው? አብሮ አደጌ ጋር ሰለፋለሁ። ባቋሜ ከጸናው ከወዳጆች ለያለው እስከመቼ ትግል እነ እገሌ ሲንደላቀቁ ያየው? ህዝብ የራሱ ጉዳይ ሁሉም ለየራሱ ወዘተ በሚል ተገቢውን አቋም መያዝና ጸንቶ መቆየት የሚያቀጣቸው ጥቂቶች አልነበሩም አይደሉም። ድክመታቸውንም ለመሸፈን በኢሃፓ ላይ የሐሰት ክሶችን መደርደርና አሉባልታዎችን ማስተራጨት ላይ ተሰማርተው አይተናል አድምጠናል። ከድክመታቸው የተነሳም ጥረትና ቁርጥ ያለ ወገንተኛ አቋም የመያዙ ይስተናቸውና ሲወላውሉ ወይም ወግድ ማለት የሚገባቸውን ጠላት አድርባይና ባንዳ ሲያቅፉ ወይም ሲያስተናግዱ ሲቃጡ ይታያሉ። ያባም በዚህ ጎዳና ስለማይጓዝ አክራሪ ብለው በውሸት ሊያወግዙት ይሮጣሉ። ያባ ድርጅትና የድርጅት መሪዎችም የህዝብ አገልጋይ እንጂ ከህዝብ በላይ አይደሉም ብሎ ስለሚያምን ጣዖት ፈላጊዎች ጻረ ድርጅቶች ነው ብለው በሐሰት ይከሱታል። የድርጅት መሪዎች እንዳጼው ስልጣናቸው የማይጠየቅና የማይገሰስ ነው ይባልና ገና ሳይፈተኑ ማንዴላ ወይ ሌላ የሚል ቅጽል ይለጠፍባቸውና ቆጥ ስለሚሰቀሉ ነገሮችን ሲያበላሹና የህዝብንና የሀገርንም ጥቅም ሲጎዱ እንኳን መተቸት ከማይቻልበት ደረጃ ይደርሳሉ። ያባ ይህን መቼም የሚቀበል አይደለምና የህዝብ መሪነን ብለው ራሳቸውን የሰየሙትን ወይም ጫጫታ በሚቀናቸው ሳይታገሉ እድሜ ልክ የታገሉ ተብለው የሚሞገሱትን በጀግንነት ተግባር ከቶም ሳይታዩ ጀግና የሚባሉትንም በተመለከተ ጎበዝ አደብ እንግዛ እንጂ ነገር አይበላሽ እንጂ ብሎ ያባ ማሳሰቢያና እርምት ሲተነዘረም በክብረ ነክ ያውግዙታል። حقون بمناغر موغز الوال يهنو كذيب الشاقر جن إحفا ياللون عرماني عقزاز متاقلن كرميا بمستطو يسنتون قبنا لسنتو دبقو الله چون دال لم يتاوقنو مالا سمن نشلالن لما من يوم بإحفا كنيا بالاد كرميا يميستطو لاغرنا لهزب بمغنو باقواغول يلو انتا يمندرنا يغوط لجنة مثلا تبيس مچاچال وي مسل عالبالينا موغد يالباچو يتفاساتو عقامو جيتنسا قال كيداننا مرهن يميافرس ممودا مود مچيم يميتاي ايهونم يهن عالي يالوتنا لتالاتم فاكاقون بس ليلو يقاتو تنم كما عالو عوتتو ودميه دوبات شيدو بلو بتلقاقامي شنيتو عجوان ያፓ በሀገር የሚኮራ ነውና የጀግና ምሳሌ ፈለጋ በየባዕድ አገር መባዘኑን በበጓላየው ወሬታ አስተራውን ማንዴላ አትበሉ በእስር የሚስተቃዩ ምሳሌዎች ከፈለጋችሁም የኛዎቹ ያገራችን ሞልተዋልና ምን ነው ባዕድ አገር ምሳሌ ፈለጋ መሄድ ተገደዳችሁ ይላል የጀግና ምሳሌም ላረመኔ አገዛዝ ያደሩ ሳይሆኑ ለህዝብ ሲሉ ህይወታቸውን የገበሩ መሆን አለባቸው ሲል ደጋግሞ አሳስቧል። ለጀግና ደግሞ አያሌ የጀግና ምሳሌ ያፈራች ሀገር ናት ኢትዮጵያ። አንገታቸውን ለሰይፍ ደረታቸውን ለጥይት አንገታቸውን ለገመድ የፈጡ አያሌ ጀግኖች ነበሩ አሉ። ትናንት ስንቱ በትግል ሲሰዋና ሲሰቃይ ያገዛዙ ሲሰግድ ሲያገለግል ወይም ሲዘፍን የነበረውን ሁሉ ጀግና ብሎ ጀግና የጠፋ ይመስል ቡራ ከረዩ ማሰማት አሳፋሪ ነው። ይህን በማለቱ ያፓ የሚወገዘው ለምን ይሆን? እውነትን በተናገረ ራሳችንን ታሪካችንን እናክብር ባለ በተማታት ደም አንቀልድ ባለ አስመሳዩን ካቀኛው አገር ወዳድ አናደባልቅ ባለ አጣላይ ለጊዜው ያመልጣል በኋላ ይተምጣል የተባለውስ ለምን ይዘነጋል? ከዚህ በፊት እንደተባለው ያፓ በቀድሚያ ተጠያቂነቱ ለህዝብና በህዝብ ነው። ለወንጀለኞች ቀይ ሽብርተኞችና ወያኔዎች የሚሰጣው ምላሽ ወይም ተጠያቂነት የለም። ዛሬ የኢየሱስን ቤት ወራሽ ነኝ ብሎ እንባ የሚረጨው ታምራት ላይኔ በ1983 ዓመተ ምህረት የኢሃፓ ወራሽ እኛ ኢህዴኖች ነን ብሎ ለፈፎ ነበር። ከወያኔ ጋር አብሮ ኢሃፓን ወቅቶ የገደለና የጨረሰ መስሎት ሊወርስ ቃጥቶት ነበር። ግን ኢሃፓ ያንንም ቢሆን ማን ቢወልድማ ብሎ ምላሹን ሰጥቷል። የያፓ ባለቤት ዛሬም ቢሆን የኢትዮጵያ ሰፊው ጭቆን ህዝብ ነው። የያፓ ባለቤቶች ዛሬም ቢሆን ኢያፓ ሆነው የሚታገሉት አባሎቹ ናቸው። ከለታት አንድ ቀን ኢያፓ ነበርን ተረት ተረት ባዮችና ዛሬ የጠራት ሎሌዎች የሆኑት ኢያፓ አይደሉም። ተማሩን በነበን ደረጃ ሊደረደሩ የሚሞክሩት የውሸትና ተስሉ ዋጋቢስና መሰረተቢስ ነው። ለነገሩ ብዙዎቹ በድርጅቱ እንብዛም አልቆዩምና በውስጡ ተጨባጭ ተገላጽ ተሳትፈው ይህ ነው የሚባል ተመክሮ አላገኙምና ገባውጣቸው ኢሃፓ ስለማያደርጋቸው ለውሸታቸውና ዝቅጣታቸው ሁሉ ኢሃፓ ተጠያቂ አይሆንም። የቆዩና ሁሉ አድሮ ደግሞ ቃል ኪዳናቸውን ያፈረሱ ደግሞ ቆቡን የፈታ ቄስ አይነት ናቸው ወጥተዋልና የሉበትም። ስለ ኢሃፓ የመናገር ወይም ኢሃፓነን ብሎ የመናገር መብታቸው አክትሟል ማለት ነው። ኢሃፓ ላይ ያሰዘ ዘመቻ ከፍተው ይህንኑ ለማሳመን ኢሃፓ ነበርን የሚሉትን የነበርን መራሾች ህዝብ ጆሮ ሊሰጣቸው አይገባም። በያፓ ላይ የውሸት ዘመቻው የሚቀንስ ሳይሆን የሚባባስና የሚስፋፋ መሆኑን ከወዲሁ መተንበይ ይቻላል። የያፓ ጸረ ወያኔ ትግል በደረጃ እያደገና እየተጠናከረ መምጣቱ እየታየ ያለ ነው። ያባ ህዝብን ያደናገሩ የሚጠሩትንም ሳይታክት እያጋለጠ የህዝብን ትግል እየተካከለ ነውና አወናባጆቹም ይረባረቡበታል። ይኩሉ የሐሰት ዘመቻ ግን የሚያፋየው ይሐፋ ዛሬም ጸረ ኢትዮጵያ ኃይሎችና ጸረ ህዝቦችን ሁሉ አመሮ እየታገለና እያስጨነቃቸው መሆኑን ነው። የህዝብ ጠላቶችም ይዋሻሉ። ያፋም ትግሉን አጠናክሮ ይቀጥላል። ውሸት የማይቀይረው ሐቁ ይህ ነው። ያ ተውልድ ይዘምር እንደነበረው በትግል የሚሞቱ አቸናፊ ናቸው። በትግል የሚኖሩ አቸናፊ ናቸው። ጭቆና ባለበት ሞገድ እያስነሳ የታጋይ ድምፁ ይጮሃል፣ ይጠራል፣ ይላል። አሁኑኑ እናምጽ፣ አምጹ።
ምስለ ወያኔዎች ካፈይ ግንዷን ኢትዮጵያን እየጎረበሩ ከቅርንጫፍ መንጠልጠል ከሆነ ቀመሩ ውጤቱ እንደታየው ህዝብን አራርቆ ድንበር ማስደፈሩ ተጣቦ ሲነሳ ገና ከጧቱ ገና ከጅምሩ እሷን ነበርም እንዴ የሻቢያ ውድቀት የወያኔ ብክለቱ እኮ ነንገራችሁ የጎጣ መንዝራ አደም ቋሪ ጩኸት ሌላ ሳይሆን ትርፉ ህዝብን አፈናቃይ እልቂትን ቀፍቃፊ ነውና ውጤቱ አንድነትን አፍራሽ አገርን በታይ ነው ስረ መሰረቱ። አንቀጽ 39ን ከወያኔ በላይ ለኦሮሞ ይጠቅማል እያለ ከማለ በጎጥ ተሸንሽኖ በአማራነት ቅዠት ኢትዮጵያን ካገለለ ጥንተኛ አላማው ልክ እንደ ወያኔ በቦዩ ከፈሰሰ አማራ ኦሮሞ በሚል ዘረኝነት ከተጠለፋችሁ መልሳችሁ ምን ይሆን? እስቲ እንጠይቃችሁ ከዘረኛውና ከትግራይ ወያኔ በምን ተሻላችሁ? ዘረኛ እንጃ ባንዳላ ጠባብ ሆናችሁ በወያኔ ሶልዲ በጥቅም ተገፍታችሁ ምስለ ወያኔዎች ታውን እባካችሁ ምን ነው በአገር ላይ ምን ነው በወገን ላይ ትግሉ እንዳይጎለበት እሾ አመጀላ ጋሬጣ ይሆናችሁ። ምስለ ወያኔዎች የስም ተቃዋሚ ሎሚ መስለውን ባይ ትግሉ በአገር ቤት ተጠላክሮ ሲታይ ህብረት መስረታችሁ ጠባብ ጎጠኛውን ማጥቃት ሲገባችሁ በተገላቢጦሽ ትግሉን ለመበተን ሳይ ያላችሁ ያፋን በባውገዝ ለዘረኛው ጠባብ ግዳይ የጣላችሁ ተነቅቶባችኋል። ኮያኔ ጋራ በቃል ኪዳን ቁርባን ጥምረት መስጠራችሁ ከእንግዲህስ ወዲያ በተቃዋሚ ጭምብል ከወያኔ ጉያ ተሸጉጦ ጉራ እስቲ እንግዲህ ይብቃን ጊዜው አልፋልና ከጠላት ወግኖ አገር ለመበተን በሚፈጸም ደባ ኢትዮጵያ እንደው አፈር ጀግኖች አላህና በመስዋዕትነታቸው ዘላለም ትኖራለች ውዲቶ አገራችን ታፍራና ተከብራ።
ማደናገር ለቷኒ ሳት ፖለቲካ ውልቅልቆችን እደፋ ሳትወጭቃ ይላል ያገራችን ሰው የህፃናት ጨዋታ የከርከሮ ያሳማ የጭቃ ፍቅር ቢደጋገምም ሁሌም ራስን መመርመርና የተሳሳተን ማረም ድክመትን ማስወገድ አስፈላጊና መደረግም ያለበት ነው ለምን የሚሉን ደሚኖሩ ግልጽ ነው ይህም ሁኔታ ራሱ ያለብንን ችግር ይጠቁማል ወያኔ በባዳን ተደግፎም ቢሆን 24 አመት ላያችን ላይ የበከተው ለምን ነው ብሎ መጠየቁ ቀዳሚ ይሆናል ይህን መልስ ብዙዎች በመሰረቱ የሚያጡት ባይሆኑም በተደጋጋሚ ግን ሰለባው ከመሆን ለማምለጥ አለመቻላችን ደግሞ ጫና ተሰጥቶት መጠቀስ ያለበት ነው ወያኔ ሲከፋፍለን ያመሪ መስል እሰየው ብለን የተቀበልነው መስሎ መገኘቱ አልቀረም ከስረ መሰረቱ ስንነሳ ግን ኢትዮጵያን ለወያኔ አሳልፈው የሰጧት የነበሩት አገዛዞች ናቸው ኤርትራን በተመለከተ የነበረው ትግል በዝርዝር ቀርቧልና አተታን ባይጠይቀንም የአጼው የፌዴሬሽኑን አፈራረስ የአንድነት ኃይሎችን አርቆ ባንዳዎችን ማቀፍ የአካባቢን ፖለቲካና ሰልፍ በአግባቡ አለመያዝ ወዘተ ለችግሩ መባባስ በር ከፍቷል ሲደነብር መጥቶ ስልጣን የያዘውም የዱርዬ መኮንኖች ቡድን ደግሞ በእሳቱ ላይ ቤንዚን ጨመረበት ወጣቶችን በአስመራ በእስራኤል በሰለጠኑ ኮማንዶዎች በገፍ ሲያሳንቅና ሽብር ሲነዛ የነሻቢያ ተመልማይ በሺዎች በዙ ከሊቢያ መጥቶ ተሸካሚ አጥቶ በየዋሻው የተጎለተ መሳሪያ አንጋቢ አገኘ። ይህ ራሱን ደርግ ያለ አረመኔ ቡድን ዛሬ በአገርና በህዝብ ማጥፋት ወንጀል ተፋዶና ተይዞ ለህዝብ ፍርድ መቅረብ ያለበትም አገር ወዳድ ኃይሎችን ጨፍጭፎ ለጠባብ ብሔረተኞች ቦታውን በማዘጋጀቱም ነው። ዛሬ ሰው በሉን የሚሉ ኮሎኔሎች በሞላ በዚህ ወንጀል የሚጠየቁ ሲሆን እንደነፍሳ ደስታ አይነቶቹ ደግሞ ወያኔን በቀጥታና በጃዙር በመርዳት ካዲነታቸውን አስመስክረዋል የኢትዮጵያን ችግሮች በመፍታት ፈንታ ስለአባባሱት ወርቅ ልጆቿን በሽብር ስለፈጁ ኢትዮጵያን ለከፋ ጥቃት አጋለጧት ወንጀላቸው መቼም ቢሆን መች መረሳትም የለበትም ዛሬ የተገላቢጦሽ ፖለቲካን አስፍነው ሰለባቸውን ኢሃፓን ሊከሱ ደፋቀና የሚሉት ይህን አስከፊ ወንጀላቸውን ለበደበቅ መሆኑ በግልጽ የሚታይ ነው። ወያኔም ሆነ ሻቢያ በባዕዳን ታግዘው ለግንጠላ ግባቸው ሲገሰግሱ አገር ወዳድ ነኝ ያለው ክፍል ኢትዮጵያ ብለው የቆሙትንና የሚታገሉትን በመርዳት ፈንታ በተገልሽ ገሸሽ ብሎ እንዳስጠቃቸውም መነገር ያለበት ሀቅ ነው። ይባስ ብሎ ለወያኔ ራሱን ኢያዴግ ብሎ ስላመቻቸላቸው የገንዘብ ስብሰባ ምሽቶችና ጥረቶቹ ከካርቱም እስከ ዋሽንግተን ተባባሪ ሆኑት። ወያኔን ለመግታት ያገረደሩት ህብረት ለመመስረት ተብሎ እንቅስቃሴ ሲጀመርም በተለይ በአሜሪካኑ የስለላ ድርጅት ሲአይኤ በመገፋፋት ይህን ጥረት ለማፍረስ እነ ደረጀ ዴሬሳና መሰሎቻቸው ያካሄዱትን ሻጥርና የዘረጉትን ጋሬጣ የምንረሳው አይደለም። እነ ዳን ኮኔል፣ ጌይል ስሚስ፣ ኦክስፋም እንግሊዝ፣ የኖርዌይ የቤተ ክርስቲያኖች ካውንስል፣ ሳውዲ አረቢያ እነ ፖል ሄንዚ ወዘተ ተረባርበው ወያኔና ሻቢያ ብቻ ገነው ጠንክረው እንዲወጡ ለማድረግ መዋደቃቸውንም የምንዘነጋው አይደለም። የደርጉ የደህንነት ኃላፊ እና ሻግሬ ይግለጡ ወዘተ ደርግን ከውስጡ ቦርቡረው ለአሜሪካና ለገንጣዮች ሰለባ አድርገውታል። በቤተ እስራኤሎች ሽያጭ ላይ የተካፈሉትም እንዲሁ። ባዕዳን ሁሌም የሚጎነበሱላቸውን ድርጅቶችና መሳሪያ የሚሆናቸውን መሪዎች ኮትኩተው ያሳድጋሉ አሊያም ያጠምዳሉ። አገር ወዳዱን ግን ያጠቃሉ፣ ይከፋፍላሉ፣ ቦታ ያሳጣሉ። ዛሬም የምናየው ነው። ቅንጅት፣ ኢህአፓ፣ ህብረት ወዘተ በሁሉም ላይ አንጃው ፈልቷል። ለወያኔ ያደረውም በጥብጦ ከዘረኞቹ ተጠቃሏል። ሌሎቹ ደግሞ በተንኮላቸውና ዘመቻቸው ቀጥለዋል። ወያኔ በለንደን ኮንፈረንስ በነ ሄርማን ኮሆን ጠንሳሽነት በሻቢያ ታጅቦና እጅ ሊሰጡ በአሜሪካ ትዕዛዝ ከመጡ ደርጎች ጋር ሲፈነጭ በዚህ ቧልት እንዳይካፈል ቢመከርም እምቢኝ ብሎ ሽፋን ሰጪ የሆነው ኦነግ ምሱን አግኝቶ መሪው እንኳን ሊያወያዩን እንደ ግድግዳ ዝንብ ነው የቆጠሩን ያለውን ያስታውሷል። እያለ በአዲስ አበባ ጉባኤ ሁሉም ድርጅቶች ይገኙ ማለቱ ለራሳቸውም ይጠቅማል ቢባሉ አልሰማ ብለው አገር ወዳድ ድርጅቶችን በጠላት አማራነት ፈርጀው ወያኔ ጫማ ስር ወድቀው ያው ተከታዩን ውርደት ተከናነቡ። ራሳቸውን አደናግረውና አወነባብደው ውድቀታቸውንም ስላመጡ ያዘነላቸው የለም። ከሀገራቸው ውጡ ተብለው መውጫ ቪዛ ሲሰጣቸውም መለስ ጋር በሻቢያ ኃይሌ መርቆሪዮስ አቅራቢነት ተገናኝተውና ተቀስቅሰው ከሁለት መቶ ሺህ ያላነሱ አባሎቻቸውን ለእስር ዳርገው መጭ ብለው ወደ ስደት አቀኑ። ጥርት ያለውንና ግልጽ የሆነውን የተነገራቸውን ቀና መንገድ ቢከተሉ ኖሮ ለወያኔ የበላይነት ታዛዥ ባልሆኑ ነበር። እጃቸውን አውጥተው የወያኔ የድርጅት ጦር የሽግግር መንግስት ተብየው ጦር ይሁን ብለው ባልጮሁም ነበር። በራስ ላይ ተደናግሮ ማነቂያ ገመድ ማስገባት ማለትም ጭፍን ጸረ ኢትዮጵያነትና ጸረ አማራነት ለነሱ ሁለቱም አንድ ናቸው ባያውራቸው ኖሮ ከኢዲሃቅና ሌሎች አገር ወዳድ ኃይሎች ጋር ቢተባበሩ ኖሮ ወያኔ ለብቻው የሚፈነጭበት ሁኔታ ባላገኘም ነበር። በረጅሙ ማየት ተስኗቸው ግን ራሳቸውንም አታለው ህዝብን አስጠቅተው ለወያኔ ጠቀሙ። ዛሬም ተመሳሳይ ሚና ለመጫወት እየሞከሩ መሆኑን መታዘብም ይቻላል። የጋራ ትግልን እያጠበቡ ሊያዳክሙ መፍጨርጨር ይዘዋል። ሽግግር በተባለው ሂደት የአሜሪካና የወያኔ እቅድ እንዲከሽፍ ለማድረግ የሚገባውን ትብብር ካፈር ስለደባለቁት ሁኔታው ለወያኔ መደለቂያ መድረክ ሆነ። ኢህአፓም በበኩሉ የደርግ ክልፈት ጋር ሆኖ ሲመጣ ኢዲሃቅ በሚለው ትግሉን መልክ ሊያስይዝ ቢጥርም በራሱ ደግሞ ከጦር ስምሪት አንጻርና ወደ ከተማ ያኔ ከላካቸው መሪዎችና አባላት በላይ ሊልቅ ይገባው ነበር። ራስን ማደናገር ማለትም የግዳጅን ይዘትና ልክ አለመረዳት አብሮን የቆየ ስህተት ነው። ዋናው ጠላት ማን ነው የሚለውን ማወቅ ራሱ ከብዶና ትግልን ጎድቶ ቆይቷል። ከወያኔ ሲጣሉ ግልባጭ ለሻቢያ ብለው የልመና ደብዳቤ የጻፉትን አንረሳም። ያኔ ወያኔና ሻቢያ አንድ ሆነው ሳለ የምን የትጥቅ ትግል ወያኔ ላይ ልጆቼ ላይ እያሉ የባረቁብን፣ ግን ዛሬም ታጋይ ሆኜ ባጀው ብለው ሊመጻደቁብን የሚቃጡ አሁንም እያደፈረሱ አሉ። በለንደኑ የአሜሪካና የወያኔ ጉባኤ የተገኙት እነ አብዱላ አባቦራ፣ እንድሪያስ እሸቴ፣ መስፍን ወልደ ማርያም እንደነበሩ ገና አልረሳንም። በወሰዱት ወይም እንዲወስዱ በተደረገው አፍቅሮ ወያኔ አቋም እነ ኢዲሃቅን አገር ወዳዶችን ሁሉ አጠቁ። ለወያኔ መደላደል እድል ሰጡ። እነ ፕሮፌሰር አስራትን ብቸኛ አደረጉ። ደርግን መሳሪያ በጅህ ምን ተጠብቀሃለህ ብለውታል እንደተባለ ሁሉ ታሪክ ከላሾችም ህዝብ ጦርነት ሰልችቶታል። ደም የጠማቸው እነ ኢዲሃቅ ናቸው ብለው ሲጮሁም ተደምጠዋል። ውላድሮም ሌሎቹም የማንን የደሃ ልጅ ለማስጨረስ ነው የተጥቀ ተገል የሚባለው ሲሉም ተፋልቀዋል። ኢዲሃቅ የኢትዮጵያ አንድነት ግንባርን መስርቶ በተገኘ ቀዳዳን በመጠቀም በጭጋ ትጥቅ ትግሉን ሲጀምርም የሲያይ ቀጥረኞች ይህን ለማክሸፍ የፈጠራ ወሬ እያናፈሱና የአሰት ወታደራዊ መግለጫዎች እያሰራጩ በነበራቸው ሬዲዮም ውዥንብር አስፍለውና አሰትን እያስተጋቡ ብዙ ጉዳት አድርሰዋል። የለመደባቸው ጸረ ህዝባዊ ትግል ግለሰብና መሰሎቻቸውም መላ እንጂ ዱላም ማጥያት ነው ስህተት ነው ብለው ዘምተዋል። ለወያኔ አመችተዋል። ራስን አደናግሮ ሌላውን አደናግሮ ወያኔን ማስጠናከር ይሏል። ይህ ነው ለነገሩ የወያኔ ነፍሰ ገዳይን ክንፈን ታላቅ ሰው ከሚሉ ሌላ ምን ይጠበቃል? አሁንም ቢሆን የፖለቲካውን መስክ ረግረግ ሊያደርጉና ተላላውን ሁሉ ግራ ሊያጋቡ ውር ውር የሚሉ ብዙዎች ናቸው። ወያኔ ደግሞ የቆራት ትግል ታሪክም እንዳይኖር ትዝታም እንዳይኖር አራያነቱም እንዳይታወቅ ፈላጊ ነውና በተለይ የኢትዮጵያ ህዝብ በጋራ በወራሪዎች ላይ መነሳቱን ሆነ የኢሃፓ ቆራጥና ህዝባዊ ትግል እንዳይነገር እንዳይታወቅ በመፈለግ ከደርግ ኮሎኔሎች እስከ ደንባራ አንጃዎች በብዕር ባርነት አሰልፎ ሊያደናግር ያልተቋረጠ ጥረት ላይ ነው። ከንቱ ልፋት። ይህ የተደናገረ ፖለቲካ ዋናው ግቡ ወጣቱን ትውልድ ለማወናበድ መሆኑ ለማንም የሚሰወር አይደለም። ወያኔ ገና ከስልጣኑ ማግስት ወጣቱን ባፈና አሊያም በማደናገር ሊሰልፍ ሊያነሆልህ ሊያሸንፍ ሲዘምት ታይቷል። በተቃውሞ ብቅ ብቅ ያሉትን አፍኗል፣ አስሯል፣ አግዟል፣ በዘረኛ ስልቱም ከፋፍሏል። የሚያሳዝነው ግን በዚህ ዘመቻው ጠላቱነን በሚሉት መረዳቱ ነው። ዛሬ አሁን ወጣቶች የሚያደርጉት የተቃውሞ እንቅስቃሴ በክልል ማንነት መፈረጁና የጋራውን ሳይሆን የብቻውን የማራገቡ ሁኔታ መስፈኑ የወያኔ ዘመቻ መሳካት በሞላ ጎደል ቢሆንም የሚያሳይ ነው። ትግል የኦሮሞ፣ የሶማሌ፣ የአማራ ወዘተ በሚል ጠባብ ይዘት ተካሎ መቅረቡ ወያኔን የሚጎዳ ሳይሆን የሚጠቅም መሆኑ አከራካሪ አይደለም። የተደናገረ ፖለቲካ የምንለውም ይህን ይመለከታል። ኢትዮጵያዊነትን ሰርዞ በውሱን ብሔረተኛነት መገለጽ፣ ወያኔ ላይ ሊኖር የሚገባውን የጋራ ትኩረት ማደብዘዝ፣ የህዝብን ጎራ በጥላቻ መከፋፈል፣ ይህ ለወያኔ በደስታ የሚውጠው ጮማ ነው፣ የሚተለቅጠው ብሩንዶ። በጎጆ የተውሃን በዛ ብሎ ቤቱን የሚያቃጥል ጅል ቢተረትበትም በእርግጥ ነበረ ማለቱ አነጋጋሪ ነው። ግን አለምክንያት አልተነገረም። በፖለቲካው መስክ ግን ተራማጭ ርዕዮት ተትቶ የሰው በላው ካፒታሊዝም ጀሌ መሆን ከተጀመረ በኋላ እሳት በጎጆ ላይ ሰፍኗል ሊባል ይቻላል። ችግሩን በቅድሚያ አለማወቅም ያጅበዋል። ይህን ስህተት የሚሰጠው መፍትሄ ደግሞ ቱሃኑንም ቤቱንም የሚያጋይና ሰውን ቤት አልባ መጠለያ አልባ የሚያደርግ ነው፣ መፍትሄ ሳይሆን አውዳሚ። ወያኔ ለስልጣን ከመብቃቱ በፊትም ይህን ጎጆ አቃጥል አቋም ሲንጸባረቅ ነበር። የእርስ በርስ ክፍፍልና ሻጥር፣ ክህደትና አንጃነት፣ ከህዝብ ተመሳስሎ ህዝብን ግን ጎጆ የሚያታግል ድርጅት አስፋጥቶ በኢሃፓ ላይ በሁለት የስልጣን ጥመኞች የመጣበት የመጀመሪያው አንጃ ሳይውል ሳያድር ኢሃፓን ራሱን በማጥቃት ለፋሽስቶቹ መኮንኖች ይህ ነው የማይባል ጥቅም ሰጠ። ስንቱን ታጋይ አስጨረሰ። የእነዚህ ርዝራዦች ሚስቶች ወይም ፍቅረኞች ዛሬም ከወያኔ ገጥመው ጸረ ህዝብ ስምሪት ላይ ናቸው። የምሁሮቹን ቡድኖች ከደርጉ ሲሰምሩ ጥቃታቸው ኢሃፓ ላይ ነበር። በገጠር ደግሞ እነ ወያኔ ዘመቱበት። ይህ ሁሉ በመሰረቱ የጠቀመው የህዝብን ሁሉ ጠላት አገዛዝ ነበር። እሱም ግራ ቀኙን በተራ ተራ እየመታ 17 ዓመት ከረመብን። ወያኔም የተከተለው ይህንኑ ጎዳና ነው። ኢዲሃቅ እንዳይመሰረትና እንዳይጠናከር ያደረጉት ብዙዎቹ ደርጉን ተቃዋሚ ነን ባዮች ነበሩ። ይህ ቅንጅት ባለው አቅም ሲታገል ከውስጡ የነበረ አንድ ግብዝ ኮሎኔል በአሜሪካ አባባይነት ከኢዲሃቅ ቆጣና ራሱን ቡድን መሰረተ። ሳይውል ሳያድርም ጦር አሰማርቼ የደብረ ብርሃንን እስር ቤት አጠቃሁ፣ ገፈርሳ አምስት መኪና ሙሉ የወያኔ ወታደር አወደምኩ ብሎ በጠራራ ፀሐይ ዋሽቶ ብዙ መቶ ሺህ ዶላር ከአሜሪካና አውሮፓ ነዋሪ ኢትዮጵያውያን ላሳርጎ በኪሱ አስገባ። ወያኔም የሐሰት ወታደራዊ መግለጫ አባት ስለሆነ ብዙም አልተገረመም፣ በውሸቱም ተሳለቀ እንጂ አልተደናበረም። የተታለለው ግን ተስፈኛውና ከገንዘቡ የተገላገለው ዜጋ ብቻ ነበር። የመንግስቱም ጥቁር አንበሳ ጦር በተልተሌ ገባ ያሉ ነበሩ። አንድ ዛሬ በሕይወት የሌለም ሳይንቲስት ጦሬ እየገፋ ነው ብሎ ብዙ ወጣቶችን ሊያደናግር ከርሞ ነበር። ይህ ሁሉ አንዱ ውዳቂ ቡድን ሌላ የሚታገለውን የሚያደናቅፍበት ሂደት ሲያደርስ የቆየው ጉዳት በቀላሉ የሚገመት አይደለም። ኢዲሃቅ በህብረት እንዲተካ የሁለት ዓመት ጥረት ተደርጎ ይህን ጥረትም ለማክሸፍ እንዳበደ ውሻ የወያኔና የአሜሪካ ቅጥረኞች ለፍተው በመጨረሻ ያው እንደታየው ህብረት 15 ድርጅቶችንና ድርጅት ነን የሚሉ ገለባ ቡድኖችንም አቅፎ ተመሰረተ። የተፈረመው ቀለም ሳይደርቅ የወያኔ ፍጡር የሆነው ቡድን ለጥ ብሎ ወጥቶ በህብረቱ ከሌለ ውዳቂ ቡድን ጋር ተባበርኩ ተዋድክ ብሎ ተፈጠመ። ሌላው ደግሞ የህብረቱ ሊቀመንበር የኛ መሪ መሆን አለበት ብሎ አኮረፈና ተገለለ። ይህን ሲያዩ የጥፋት መልእክተኞች ተሯሩጠው ቅንጅት የሚባለውን ስብስብ መሰረቱ። ይህ ቅንጅትም ከህብረት ጋር አብሮ እንዳይሰራ ተንኮለኞች በኋላ ተመልሰው ራሱን የሚያፈርሱት እንቅፋት ሆኑ። የምርጫውን ሂደትና የህዝብን የሙት ከተማ አድማ በማደናቀፉ ወሳኝ ሚና የያዙትን መሪዎች ህዝብ ያውቃቸዋል። አጭሩ ግን የተወሰኑ ግለሰቦች ወይም ድርጅቶች ያላቸው ጥላቻ ድርጅቶቹንና ትግሉን በአጠቃላይ ጎድቶ ለወያኔ ጠቅሟል። በጎጆአቸው ላይ እሳት ለኩሰው ራሳቸውን አቃጥለዋል። ዛሬ የት ናቸው? ማን ነው ድርጅቱን ተንከባክቦ ይዞ ትግል የቀጠለው? ማን ነው የተንኮታኮተውና ደብዛውም የጠፋው? ለዚህ የሚሰጠው መልስ ያለውን ሁኔታ ግልጽ አድርጎ ያሳያል። ፖለቲካን እንደ ንግድ ወይም እንደ ጡረታ ጊዜ ሥራ የሚወስዱ በርክተዋልና አንዱ ዋናው ችግር ታጋዮች ለወሬኞችና ደላላዎች ቦታቸውን መልቀቃቸው ነው። የሚታገሉ ሳይሆን ስለ ትግል የሚያወሩ ነፃ ልናወጣችሁ ጥቂት ወራት ቀሩን በማለት ያላዋቂውን ልብ የሚሰቅሉ። በዚህም የተነሳ ህዝብ የራሱን ትግል ማጠናከሩን ትቶ ከውጭ ነፃ አውጪ ገስግሶ ከተፍ ሲልለትና ወያኔን ሲያተን እየታየው ሳይሆን ሲቀር ወሽመጡ እየተቆረጠና ለቀቢጸ ተስፋ እየተዳረገ ዓመታት አልፈዋል። ህዝብም ሳልጨፈን አሞኙኝ አይነት አቋም የያዘ መስሎ ይገኛልና የትግል ወሬያቸው ውሸት ነው፣ ማደናገሪያ ነው፣ ገንዘብ ሊነጥቁ ነው ሲባል ብዙውን ጊዜ አይኑን ከፍቶ መታለሉን መምረጡ የታየ ነው። ባለው ሁኔታ የፖለቲካ አራዳዎች ግሩም መድረክ አግኝተውና እድሉ ተከፍቶላቸው በህዝብ ላይ ይነግዳሉ። እነዚህ ደላሎችና ነጋዴዎች ግን ቀደምም የሚታወቁ ናቸው። ሚናቸው አስከፊ እንደነበርም የተጋለጠ ሆኖ ሳለ አይናቸውን በጨዋጥበው የትግል መሪነን ዋና የፖለቲካ ተችነን ብለው ሲሰየሙ፣ ሊነግዱ ሊዘርፉ ሲቋምጡ ወግዱ የሚላቸው ጠፍቶ የሞኝ ለቅሶ ደግሞ ደጋግሞ እንዲባልብን አድርገዋል። ውልቅልቅ ያሉትን ለማደስ የምንጥረው እኛው ነን። ከምዕራባውያን በሚገኝ ዶክተር ፕሮፌሰር ታፔላ ያውም የነወያኔማ በግዢ ነው ጣዖቶች ከምሁሮቹም ቧጨው እየተቀረጹ ሲያምሱን ቆይተዋል። ጣዖቶቹም የቀና የአምላክ ቁጣ ሳይደርስባቸው ራሳቸው በራሳቸው እየተንኮታኮቱ ወድመዋል። አይታክቴዎች ግን አሁንም ጣዖት ጠረባው አትራፊ ስምሪት ነው ብለው ተያይዘውታል። የሙሶሎኒ ላንቻ ምንም ቢታደስ የጃፓንን ቶዮታ አይሆንም። ማፍረስ የለመደ ደግሞ ገንቢ ሊሆን መጠበቅ የለበትም፣ አመሉ አይለቀውምና። አሊያም መሸጥ የለመደ እናቱን ያስማማል የተባለውንም እናስታውስ። የዚህ ሁሉ ማሳሰቢያ ማሳረጊያ ያለብንን ድክመት በምንና እንዴት እናስወግደው የሚለውን ለማወቅና ለመጠቆምም ነው። ለትግል ድርጅት ያስፈልገዋል፣ ህልውና ያለው ድርጅት፣ ትግሉን የሚመጥን ድርጅት። ህብረት ሲባልም ጠንካራ ማዕከል ያስፈልገዋል። ተመክሮ እንዳስተማረን የሶስት ሰው ቡድንና ጠንካራ ድርጅት እኩል አንድነት ድምጽ ይኖራቸው የሚለው አቋም ዲሞክራሲያዊ ሳይሆን ተቋሙን የጨረባ ተስካር የሚያስመስለው መሆኑን በተመክሮ አይተናል። የህብረት ሙከራ ተብዮች ደግሞ ኢትዮጵያዊ ኃይሎች እንዲያብሩ ከማይፈልጉ ተደግፎ የሚሞከር ከሆነ የሊጫንጓችም አይሆንም። ካለፈው ያስጠቃንን ትቶ ጠንካራ ተመክሮውን አድሶ መያዙ እንደሚያዋጣ መገንዘብ ይጠበቅብናል። እይታችንና ምርመራችን በራሳችን ላይ ማተኮሩ መደረግም መቅደምም ያለበት ነውና አተኩረንበት መነሳት አለብን። ዛፎች የኛው ጠማማ ጨረሰን እንዳሉት ሁሉ ከህዝብ ጎራ ውስጥ ሆነው ጸረ ትግል የሆኑትን ቅጥረኛ ሆኖ አልሆኑ ማስወገድም ዋና ተልእኮ ነው። ትግላችንን ለ24 ዓመት ማንጎዳ ለሚለው ወያኔ የሚለው የሚጠበቅ መልስ ሲሆን ራሳችን በውስጣችን ያሉ ጠማማዎች የሚለው ግን ብልህነትን የሚያሳይ ምላሽ ይሆናል። ትግላችንን በተጠናከረ መልክ ለማስኬድና ድል ለመቀዳጀት ሳንደናገር አቅን መሰረት ያደረገ ትግል ማካሄድ መቻል አለብን። ጎጆም አናቃጥ ሳንደናገር ጠላትና ወዳጅን ግዳጅን ለይተን አውቀን ውልቅልቆችና ደላላዎችን እድሳት ሳይሆን ውግዘትን አከናንበን ህብረታችንን መስርተንና አጠናክረን መገኘት አለብን። ሀገር አድን ትግሉ ሌላ አይጠይቀንም። የተባበረ ጸረ ወያኔን ትግል ብቻ እንጂ ላላ ዝግጅታችን በዚህ ይጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።